Still, the most awkward performance I've ever seen was of Lady Gaga and R. Kelly singing this song on Saturday Night Live a couple of years ago when it was released. But it's not a bad song. That was Do What You Want on VOA 1. Selena Gomez and Kylie Minogue coming up. I've also got Drake on the way. Here's Ellie Goulding on the hits.
I could have really liked you. I bet that's why I keep on thinking about you. It's a shame. You said I was good, so I poured it down. So I poured it down. And now I don't understand it. You don't mess with love, you mess with the truth. And I know I shouldn't say it, but my heart don't understand why I got you on my mind.
በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምጽ ሬዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በተለያዩ የኢትዮጵያ አካባቢዎች በተከሰተው ድርቅ ምክንያት የሀገሪቱ የዚህ ዓመት አጠቃላይ ምርት መጠን እንደማይቀንስ የግብርና ሚኒስቴር አስታወቀ። በተሻሉ ቦታዎች በሰራነው ስራ ምክንያት የበለጠ እንጂ ያነሰ የምርት መጠን አንጠብቅም ያሉት ሚኒስትር ዴታ ወንድራድ ማንደፍሮ የምግብ እጥረት ላጋጠማቸው ኢትዮጵያውያን አብዛኛው እርዳታ እየቀረበ ያለውም በራሱ በመንግስት አቅም ነው ብለዋል። በአሁኑ ድርቅ የምግብ እርዳታ የሚያስፈልገው ህዝብ ቁጥር በደርግና በንጉሱ ዘመን መንግስት ከነበረው ይበልጣል በሚል ለተነሳው ጥያቄም ቁጥሩ በመቶኛ መሰላት እንዳለበት አሳስበዋል። ዘጋቢያችን እስክንድር ፍሬው ባለፈው ሳምንት ሚኒስትሩ የሰጡትን መግለጫ ተከታትሎ ቀጣዩን ዘግቧል።
ስቴር የተካሄደው ጋዜጣዊ ጉባኤ ሰሞኑን ይፋ የተደረገውን የግብርና ትራንስፎርሜሽን እቅድ የአራት ዓመታት ሪፖርት መነሻ ያደረገ ነው። 110 ገጾች ያሉት ይሄው ሪፖርት በኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲና በግብርና ሚኒስቴር ትብብር እየተዘጋጀ መሆኑም ተመልክቷል። ባለፉት አራት የእድገትና የትራንስፎርሜሽን እቅድ ዓመታት የአነስተኛ ማሳ አርሶ አደሮችን ምርታማነት ለማሻሻል በአጠቃላይም በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች በሪፖርቱ ተካተዋል። ጋዜጣዊ መግለጫውን ከሰጡት አንዱ የግብርና ሚኒስትር ዴታ ወንዲራድ ማንደፍሮ ተገኙ ያሏቸውን ለውጦች አብራርተዋል። በኤልኒኖ ምክንያት የተፈጠረውን ድርቅ በተለያየ መንገድ ለመቋቋም የተቻለውም በእነዚህ ለውጦች ምክንያት መሆኑን ጠቅሰዋል። እርሳቸው እንዳሉት የውሃ ማሰባሰብ ስራ ሰርተው የችግር መቋቋሚያ አቅም ያዳብሩ ዘንድ ለሁሉም ክልሎች 700 ሚሊዮን ብር ከድርቁ በፊት ተሰጥቷል። ያስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ወገኖች በራስ አቅም ድጋፍ ማድረግ መቻሉንም አስረድተዋል።
ያው ዓለም የሚታወቀው ቀውስ ውስጥ ያለ በመሆኑ ከፍተኛ በዓለም ላይ በስደትም በተለያየ መንገድ ችግር ውስጥ ያሉ ህዝቦች ስላሉ በሚፈልገው ደረጃ ለኢትዮጵያ ትኩረት አግኝቶ እርዳታ የመጣበት ሁኔታ የለም። ጥቂት ጅምሮች አሉ። ነገር ግን ዋነኛው አሁን አቅም ሆኖ ያለው መንግስት ከካዝና ከመጠባበቂያ በጀት አውጥቶ እየሰጠ ያለው ድጋፍ ነው። ይሄ ደግሞ መሆኑ የኢኮኖሚ እድገታችን ነው። ይሄ መሆኑ አጠቃላይ የግብርና ውጤት ነው።
በአንዳንድ አካባቢዎች ድርቅ የተከሰተ ቢሆንም የዘንድሮ አጠቃላይ አመታዊ የምርት መጠን አይቀንስም ሲሉም እንደ ስኬት አንስተዋል።
ዞሮ ዞሮ አሁን ምን እየወሰድን ያለነው አሰስመንት ቁጥሩ አይደለም። ቁጥር መረጃ የሚወጣው በማዕከላዊ ስታቲስቲክስ ኤጀንሲ ነው። ምን ያህል ተመረተ፣ ምን ያህል ሊመረት ይችላል የሚለው ቁጥር ሄዶ ሪፈር የሚደረግ በመሆኑ ከማዕከላዊ ስታቲስቲክስ ኤጀንሲ የሚወጣው ቁጥር ነው የሚሆነው። አጠቃላይ ግን በጋራ ባደረግነው ግምገማ አሁን ባለንበት ወቅት የሰብል ምርት ካለፈው አመት ያነሰ እንደማይሆን የተወሰነ ጭማሪ እንደሚኖረው አጠቃላይ ሪፖርቱና አሰስመንቱ ነው የሚያሳይ። ይሄ የሚያሳይ ምንድን ነው? አሁን ቅድም ጥያቄም እንደተነሳው ቢዘገይም ዝናቡ ሁሉም የሀገሪቱ ቦታ ቢዘገይም የዝናቡ መጠን ቢቀንስም ያለውን ውሃ በአግባቡ ተጠቅሞ ማልማት የቻለ ነው። አብዛኛው ዋነኛ የሰብል አብቃይ ቦታዎች በሁሉም ክልሎች ላይ የሆኑ ቦታዎች ጥሩ መሆኑን ነው ያየ ነው። ስለዚህ የተረጂው ቁጥር ከፍ ያለው የምግብ ዋስትና በሴፍቲኔት የሚደገፈው ፕሮግረስ ሳይግቪ ፕሮግራሙ መጀመሪያ ጥር ላይ በመሆኑ ከመድረሱ በፊት ድጋፍ ያስፈልገ በመሆኑ በኋላ ላይ በከፍተኛ ቁጥር ይቀንሳል። ከዛ በኋላ ከታሳስ በኋላ የሚቀንስ ነው። በፕሮግራሙ የሚታቀፉት በፕሮግራሙ ውስጥ የሚያዙ በመሆኑ ከዛ በፊት ግን ያለው ያንንም ጨምሮ በመሆኑ ከፍተኛ ቁጥር ያለው በመደበኛ ምግብ ዋስትና የሚደገፍና በምግብ ዋስትና ፕሮግራም የታቀፉት ሙሉ የሚያካተት መሆኑ ቁጥሩ የተወሰነ ከፍሏል።
ሆኖም እስካሁን የምግብ ዋስትናን ማረጋጋት የተቻለበት ደረጃ ላይ አለመደረሱን ሚኒስትር ዴታው አስታውሰዋል።
በመጀመሪያው እድገትና ትራንስፎርሜሽን እቅድ ዘመን እንደ ሀገር ካሳካናቸው ትልቁ ውጤት ብለን የምንወስደው በሀገር ውስጥ የሚመረተው ምግብ የሚመረተው የህል እና ያጠቃላይ ምርት ለሀገር ውስጥ በቂ የሚሆን ደረጃ ደርሰናል ነው ማለት የተባለው እንጂ ምግብ ዋስትናችን አረጋግጠናል አለን። በምግብ ሰብል ራስን መቻል ነው ግልጽ ለማድረግ። በምግብ ሰብል ራስን መቻል ሲባል በሀገር ውስጥ ያለው ምርት የሀገር ውስጡን የሚሸፍን ደረጃ ላይ ደርሰናል። ይሄ ማለት ግን በአካባቢ በቤተሰብ ደረጃ ሁሉም ቤተሰብ ምግብ ዋስትናውን አረጋግጧል ማለት አይደለም። ስለዚህ እንደ ሀገር ነው የደረስነው። ምግብ ዋስትናንም ሳይሆን እንደ ሀገር ያረጋግጥነው የምግብ ራስን መቻል ነው ያረጋግጥነው።
በተከሰተው ድርቅ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር 8 ሚሊዮን መሆኑን ባለስልጣናት በተለያየ ጊዜ ተናግረዋል። ሆኖም ቁጥሩ በሴፍቲኔት የተካተቱትን እንደሚጨምር በመጥቀስ መንግስት በግብርናው ዘርፍ አመጣሁት የሚለው ለውጥ ከዚህ ቁጥር ጋር የሚጋጭ መሆኑን የሚናገሩ ተቺዎች አሉ። አሁን እርዳታ የሚፈልገው ህዝብ በንጉሱና በደርግ ዘመን በተከሰተው ድርቅ ከነበረው የበለጠ እንደሆነ የተጠየቁት ሚኒስትር ዴታው ግን ቁጥሩ መታየት ያለበት በመቶኛ እንደሆነ ነው ያስረዱት።
ከክፉ ቀን ጋር የተወዳደረው ግን አሁን የኢትዮጵያ ህዝብ 90 ወደ 100 ሚሊዮን እየጠጋ ባለ ያለ ህዝብ ነው። አሁን ቁጥሩን እንኳን ወስደምና ከ10% በታች ነው። ይሄ ማለት ምን ማለት ነው? አብዛኛውን አጠቃላይ ህዝብ በወሳኝነት በልማት ውስጥ ተሳትፎ ህይወቱን ኑሮ ያለ መመሳቀል እየደገፈ እየመራ ያለ መሆኑ ነው። ይህንም ደግሞ አጠቃላይ እድገቱ አጠቃላይ አቅም የተፈጠረበት መሆኑን በሚዛኑ ብንወስደው ጥሩ ነው። ነገር ግን ይሄ የተፈጠረው ጫና ዓለምን እያናወጠ መሆኑን የምናየው ነው። በአንድ በኩል ጎርፍ ይላል። አሁንም በእኛም ሀገር ጎርፍ ይጠበቃል፣ ያው ሜትሮሎጂ ባስቀመጠበት መንገድ። በሌላ መንገድ ደግሞ ያው በሚያስፈልግበት ቦታ እጅግ የተዛባ መሆኑን እንድንወስድ ነው።
አሁን ባለው ሁኔታ ኢትዮጵያ የምግብ ሰብሎችን ከውጭ እንደምታስገባ የገለጹት አቶ ወንዲራድ በጥቂት ዓመታት ውስጥ ይህ ሊቀየር እንደሚችል አብራርተዋል። እርሳቸው እንደጠቆሙት በተለይ በስንዴ ምርት ራስን ለመቻር ስራዎች ይሰራሉ። በግብርና ትራንስፎርሜሽን እቅዱ የተከናወኑ ተግባራት የተገኙ ውጤቶች የትኞቹ ናቸው? ከኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስፈጻሚ አቶ ካሊድ ቦምባ ጋር ያደረኩትን ቃለ ምልልስ በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ህገ ወጥ ናችሁ ተብለው ማላዊ ውስጥ የታሰሩ የእስራት ጊዜያቸውን ጨርሰውም ከእስር ያልተፈቱ ኢትዮጵያውያን ብዙ ናቸው። ወደ ሀገራቸው ለመመለስ እንደሚፈልጉ ቢገልጹም መጓጓዣ ጠፍቶ እነሆ ወህኒ እየማቀቁ መሆናቸውን ይናገራሉ። መጨረሻቸውስ ምን ይሆን? አዲሱ አበበ ቀጣዩን ዘገባ አቅርቧል።
መጨረሻውን እንኳን እኔ እነርሱም አያውቁት። አንድ የሚታወቅ ነገር ቢኖር ግን አገራችን እንመለስ ሲሉ ለአውሮፕላን $500 ክፍሉ መባላቸው ነው። እነዚህ ኢትዮጵያውያን መድረሻቸው ደቡብ አፍሪካ ነች። እዚያ ለመድረስ ደግሞ ሌላ አገር ማቋረጥ ነበረባቸውና ማላዊ ውስጥ ተያዙ። ያለ ፈቃድ ወይም ህጋዊ መረጃ ያልያዙ ናቸው፣ ያለ ቪዛ አገሬ ገብተዋል ብላ ነው ማላዊ ያሰረቻቸው። የሚገርመው መታሰራቸው ሳይሆን የእስር ጊዜያቸውን ጨርሰውም እዚያው እስር ቤት መሆናቸው ነው። ህጋዊ ዶክመንት ወይም ወረቀት የላቸውምና ወደ አገራቸው ከመመለስ በቀር ተለቀውም ወዴትም መሄድ አይችሉም። ባለፈው ጊዜ IOM ማለት ዓለም አቀፉ የፍልሰተኞች ድርጅት የተወሰኑትን በራሱ ወጪ መላኩ ይታወሳል። የቀሩት ግን ወደ 400 ገደማ ናቸው። IOM ደግሞ አሁን ምንም ገንዘብ የለኝም፣ ገና ከበጎ አድራጊዎች እየለመንኩ ነው ብሏል። የኢትዮጵያ አየር መንገድም በነፍስ ወከፍ $500 የጠየቅኩት ቀንሼ ነው፣ ከዚህ በታች ግን አልወርድም ብሏል ተባለ። በግርግር ኢትዮጵያውያኑ ጭንቀት ውስጥ ናቸው። ይህን ባለፈውም ገልጸናል። አሁን አዲስ ነገር መጥቷል። ትናንትና ወደ ማላዊ ደውዬ ነበር፣ ምን አዲስ ነገር አለ፣ ኢትዮጵያውያኑን ወደ አገራቸው ለመመለስ የሚበጅ ዘዴ ተገኘ ወይ ለማለት። የአይኦኤም ቢሮ ስልክ አይነሳም። የፍልሰተኞችን ሁኔታ በተለይም ከጤንነታቸው አኳያ በቅርብ እንደሚከታተሉ ወደማውቀው ወደ ድንበር የለሽ የሐኪሞች ድርጅት ደወልኩና የማላዊውን ቅርንጫፍ ምክትል ዲሬክተር አገኘሁ፣ ሚስ ኒኮሌት ጃክሰንን።
We just heard actually that another 50 migrants have just been imprisoned.
ህጋዊ ሰነድ ያልያዙ ወደ 50 የሚሆኑ ኢትዮጵያውያን ሰሞኑን ማላዊ ገብተዋል። ሁሉም እስር ላይ ናቸው። ይህንንም እዚህ ከሚገኙ የኢትዮጵያውያን ማህበረሰብ አባላት ተረድቻለሁ። ከ50ዎቹ መካከል 7ቱ ግን ታዳጊ ህጻናት በመሆናቸው ለብቻቸው ነው የታሰሩት።
ሌሉንጉዌ ማላዊ ኗሪ የሆኑት ኢትዮጵያዊት ወይዘሮ ዩዲት ባላቸው ለተዚህ ቀደሞቹ ዘገባዎቻችን ተባብረውናል። መረጃዎች በመስጠት እስረኞቹ የሚገኙበትን ሁኔታ በመግለጥና በመሳሰለው ሰሞኑን ወጣ ብለው ነበር ተመልሰዋል። እንኳን ደና ተመለሱ ወይዘሮ ዩዲት። እስቲ የሰሞኑን ሁኔታ ይግለጡልን። በተለይ እነዚህ አዲስ የመጡት ፍልሰተኞች በምን ሁኔታ ላይ እንደሚገኙ።
ሰላም አዲሱ።
ሰላም።
እውነት ነው እኔ ለሶስት ሳምንት ያህል አልነበርኩኝም። ፕሮብለም ነው የተመለስኩትና በጣም በጉጉ የምጠብቀው ነገር ነበረ። ስመጣ ደግሞ ለጊዜው የአይኦኤም ባጀት በጥቅምት መጨረሻ ላይ ነው የሚያልቀውና ሌላ ፈንድ ለጊዜው የለንም ብለው ነገሩን ይዘውታል። እስካሁን የተመለሰ ሰው የለም ብላ አብራኝ በዚህ ነገር ላይ አብረን የምንሰራው የካፊ ሳኒ ትባላለች። እናቷ ኢትዮጵያዊ ከአባቷ ማላዊያን።
ከዚህ ቀደም ነግረውናል።
አዎ በጣም ይህንን ነገር ፎሎ አፕ የምታደርገውና አሁን ምን ይሆናል እሱን እያወራን እያለን ከእሷ ጋራ በቃ እንግዲህ እንደ እግዚአብሔር ፈቃድ ያው እሁድ ሄደን እናያቸዋለን። ተስፋ እየቆረጡ መጥተዋል ልጆቹ በጣም በሚል ሁኔታ እሱን እያወራን እያለን በማግስቱ ትደውልልኝና ኧረ የሆነ ነገር ተፈጥሯል። ምን ተፈጠረ? 50 ልጆች እንደገና ታስረዋል። ከዛ ውስጥ የሆኑ ህጻናቶችም
7 ብላኛለች ሚስ ኒከላይ።
እውነት ነው ትክክል ናት። እነሱ እዛ ካስረዋል። እነዚህ ደግሞ እዚህ ያሉት ላይ ተደምረውባቸዋል። አሁን መቆሚያ ቦታ አይደለም፣ አዲሱ ማደር አይደለም፣ ለመቆሚያ ቦታው በቂ አይደለም፣ መተኛት አይደለም፣ መቆም አይችሉም እነዚህ ሰኞች። እጅግ በሚያሳዝን ሁኔታ ነው ያሉትና እኔ ምን እንደሚደረግም በእኛ በኩልም በሳምንት ሁለቴም ለመመገብም ቢሆን በጣም እየከበደ ነው የመጣው። እንደገናም ደግሞ የመሄዱ ነገር ዛሬ እንደገና ሌላ ኢሜል አግኝቼ በሚቀጥለው ሳምንት 10 ከዛ ደግሞ እንት ነው እንደዚህ እየተባለ ብቻ 70 ሰው ሪፓትሬት ለማድረግ እየተሞከረ ነው። በዚህ ወር ውስጥ በዳር ወር ውስጥ
ወደ ሀገር ለመመለስ
ወሬም አይደለም ኢሜል ነው እሱ። ጊዜ ፈጀ። ምን እንደሆነ ጉዳዩ ለምን እንደዚህ ጊዜ እንደፈጀ አላውቅም በእውነት። በጣም ነው የሚያሳዝነው።
ጊዜ መፍጀቱ ብቻ ሳይሆን
የሆነ ነገር ውስጥ እየገባ ነው
በላይ በላይው ችግሩ መጨመሩ ነው። አሁን ወደ 300 ምናምን የሚሆኑ ቀርተዋል። ቀስ በቀስ እነሱ ይሄዳሉ ወደ ሀገር ሲባል ሌላ 50 ሰዎች 7 ህጻናት የሆኑበት ፍልሰተኛ ዛማላዊ መጥቶ ለእስር እና ይሄ ከባድ ነገር ይመስለኛል። መሰረታዊ መፍትሄም ያገኘም ይመስለኛል እንጂ ዛሬ 50ዎቹም ተጨምረው 400ዎችም የሆኑትም እነሱም ሄደው እኮ ነገሩ የሚቋጭ ላይሆን ይችላልና ይሄን ነገር ማድረቂያውን መፍትሄ መፈለግ ያለበት ይመስለኛል።
ያው በጣም የሚገርም ነው አዲሱ 47 እና 8 ህጻናቶች ናቸው 55 ናቸው ትላንትና እንደገና አዲስ የተጨመረው።
ኦ 50 ነው 55
ነው። ቦርደሩን አልፈው ወደ ሳውዝ አፍሪካ መንገድ ከጀመሩ ወዲያ ነው የተያዙትና አምጥተው እስር ቤት የጨመሯቸው
50 ነው ያለችኝ ሚስ ኮለተሽ።
ደግሞ ዛሬ የደረሰኝ እንግዲህ 10 ሰኞ 10 ልጆች እንደሚሄዱና በሚቀጥለው ሳምንት ደግሞ 40 እንደሚሄዱ ኢሜል ደርሶኛል። እንግዲህ እንደ እግዚአብሔር ፈቃድ።
ኢሜሉ ከማን ነው? ይዞሮ ዮዲት ይቅርታ፣
ከአይኦኤም ነው። እኛ እነሱንም ደግሞ ፕሬስ እናረጋቸዋለን ምን ደረሰ የሚቀጥለው ሳምንት ይሄዳሉ እያልን ብዙ ስለምናስጨንቃቸው ከነሱ የመጣ ኢሜል ነው ይሄ። 10 ሰኞ ይሄዳሉ ብለዋል፣ 40 ደግሞ በሚቀጥለው ሳምንት። እንግዲህ 50 መሆኑ ነው። ምንም እኮ ጥቅም የለው 50 ሲመለስ 50 ይጨመራል። ምንም ማቆሚያ የሌለው ነገር ነው ይሄ ነገር። ከሀገር ቤት በመንግስት ደረጃ መቆም ያለበት ነገር ነው እንጂ ሰው በእኛ ደረጃ ሊቆም የሚችል ነገርም አይደለም። እኛ አቅሙም የለንም ይሄንን ምናስቆምበት። በጣም የሚያሳዝን ሁኔታ ነው።
አሁን ደግሞ እኮ 10 እና 15 20 የሚሄዱት እንግዲህ በትራንስፖርቱ ምክንያት ነው። ለጊዜው ለ10 ሰዎች የሚሆን ወጪ ተገኘ ምናምን ነውና ከዚህ ቀደም አቶ አንዳርጉ ከናይሮቢ የኢትዮጵያ ኤምባሲ ጸሐፊው ሲነግሩኝ መንግስት በነጻ ይወስዳል እኛ 400 ወይም 300 አይደለም በሺዎች የሚቆጠሩ ኢትዮጵያውያን በነጻ እናጓጉዛለን ይሄ ነገር በአይኦኤም በኩል በእነሱ ስም ገንዘብ መሰብሰቡ በደንብም አልገባኝም የሚል ነገር ነግረውኛልና ሳቸውን ዛሬ ደውዬ ስላጣኋቸው ነው ከተሰኞ ሳቸውም ጋር ኢትዮጵያ አየር መንገድም አይኦኤም ጋር ደውለን ምንድነው እሱ መጨረሻ መፍትሄ የማይደረገው የሚለውን ነገር እናነሳለን ለአሁኑ ወይዘሮ ዩዲት እግዚአብሔር ይስጥልኝ በጣም አመሰግናለሁ
እሺ አዲሱ እግዚአብሔር ይስጥልን እግዚአብሔር ይርዳን
የበላችሁ ያስጨንቃታል በላይ በላው ያጎርሳታል የሚባለው መከራና ጣጣ ሲደራረብ እስራታቸውን ጨርሰው ያሉት እንደምን ወደ አገራቸው እንደሚገቡ እንቆቅልሽ በሆነበት ሁኔታ ነው እንግዲህ እነዚህ ሰባት ታዳጊ ህፃናት የሚገኙባቸው 50 ከአገራቸው የተሰደዱ ፍልሰተኞች ማረፊያቸው እንዳለሙት ደቡብ አፍሪካ ሳይሆን ማላዊ ወህኒ ቤት የሆነው ምንድን ነው መጨረሻው መቼ ነው ይሄ ነገር የሚያበቃው ማብቂያው መቋጫው ምንድን ነው ይሄ ስር ነቀል የሆነ መፍትሄ ሰጪ መርስ የሚሻ ይመስላል በኢትዮጵያ መንግስት በኩል ያለውን በማስረዳት የሚተባበሩንን በናይሮቢ የኤምባሲው አንደኛ ጻፊ አቶ አንዳርጉ በረሃን እንዲሁም ከአይኦኤም ጉዳዩ የሚመለከተውን ክፍል በማነጋገር አንድ ዘገባ ለማቀርብ እንሞክራለን ከተሰኘው ይቅናን ይያልኩ በዚሁ ላብቃ አድማጮች ከምሽቱ 1 ሰዓት ከ26 ደቂቃ ነው 1 ሰዓት ላይ ዜና ማንበብ ነበረብኝ የቴክኒክ ችግር ገጥሞን ዜናው አልተነበበም አሁን ማጠቃለያ ላይ አነባለሁ ባጭሩ በነገራችን ላይ ቀደም ሲል ስለ ማላዊ ኢትዮጵያን ያቀረብኩት ላይ ከተሰኞ ስል ዛሬ ጀምሮ ማለት ነው ወይዘሮ ዩዲት እንደገለጡልኝ ሰኞ 10 ያህል ይገባሉ ብለው ነበር ሰኞ ማለት ዛሬ ነው ቀደም ብዬ ስልኮች መዋክሬ ነበር አልቀናኝም እንደቀናኝ ዛሬም ሆነ ነገ የማላዊ ኢትዮጵያን ፍልሰተኞችን ጉዳይ እንመለስበታለን አጥር ያለ ዜና አለኝ ትናንት እሁድ በአንድ የሞቃዲሾ ሆቴል ውስጥ የደረሰውንና በትንሹ 12 ሰዎች የሞቱበትን የአማጺውን ቡድን አልሻባብን ጥቃት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጽኑ አውግዟል። ከ12ቱ ሰለባዎች መካከል የሆቴሉ ባለቤት፣ አንድ ወታደራዊ አዛዥና ሁለት የምክር ቤት አባሎች ይገኙባቸዋል። የድርጅቱ ጸጥታው ምክር ቤት ይህን ጥቃት በመከላከልና የአማጺውን ቡድን አባላት በሙሉ የገደሉትን የሶማሊያ ወታደሮች አመስግኖ ሽብርተኝነት የዓለማችን ትልቁ ስጋት እንደሆነም አስምሮበታል። ግብጽ ውስጥ የተከሰከሰውን የሩሲያ አውሮፕላን ያበላሸው ከአውሮፕላኑ ውጪ የተከሰተ ስህተት መሆኑን አንድ የአየር መንገድ ባለስልጣን አስታወቁ። አውሮፕላኑ አየር ላይ እንዳለ በትንትኑ ሊወጣ የቻለው የቴክኒክ ብልሽት ኖሮት ሳይሆን አውሮፕላኑ እየበረረ አልነበረም ወደ መሬት የወደቀው ከውጭ በኩል በተነሳ ችግር ነው ብለዋል። የበረራ ዳይሬክተር የሆኑት አሌክሳንደር ስሚርኖቭ የሩሲያ አውሮፕላን ባለፈው ቅዳሜ በግብጽ ሳይናይ ባህረ ገብ መሬት ሲወድቅ በውስጡ የነበሩ 224 ሰዎች እንዳለ ሞተዋል። መንገደኞቹ በግብጿ ሻርም ኤል ሼክ መዝናኛ ረፍት ቆይተው ወደ አገር የሚመለሱ በአብዛኛው ሩሲያውያን የሆኑ መንገደኞች ነበሩ። የኢራቅ ምክር ቤት በጠቅላይ ሚኒስትሩ ስልጣን ላይ ገደብ ጣለ። አዲስ እርምጃ በሚወስዱበት ጊዜ ሁሉ የምክር ቤቱን አባላት እውቅና ማግኘት አለባቸው ብሎ ወሰነ። ይህ የምክር ቤቱ አባላት የዛሬ ሰኞ ውሳኔ በጠቅላይ ሚኒስትር ሃይደር አልአባዲ ላይ ያነጣጠረ ሳይሆን በመንግስትና በምክር ቤት መካከል ያለውን ስልጣን ለመለየት እንደሆነም ተገልጧል። ምክር ቤቱ ዛሬ ከዚህ ውሳኔ ደረሰው ካሁን ቀደም ጠቅላይ ሚኒስትር አባዲ የመንግስትን በጀት ለማወሰንና ሙስናንም ለማጥፋት ያወጡትን እቅድ በሙሉ ድምጽ ወስኖ ባጸደቀ በወራት ጊዜ ውስጥ መሆኑ ነው። ከዚህ ጠቅላይ ሚኒስትር አባዲ አዲስ እቅድ በኋላ በርካታ የተቃውሞ ሰልፈኞች ተቃውሞ አካሄደው ሰልፍ አድርገው ነበር። የሰልፋቸው ዓላማ ሙስናን መዋጋት፣ የመንግስትን ደካማ አገልግሎትም በይፋ ለህዝብ ማሳወቅ ነው። ለሰዓቱ ያለን ዜና ይሆነው በ3 ሰዓት የዜና ወጃችን ሰፋ ያለ ዝርዝር ዘገባ ይኖረናል። ደናምሹ አዲሱ አበበ ነኝ።
This program has come to you from the Voice of America, Washington.